ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ምሽት ጥር 14 2015 ዓ.ም ዝግጅታችን ጀመረ። በትግራይ የሚገኙ ኢንዱስትሪዎች በየደረጃው ዳግም ስራ እንደሚጀምሩ የኢንዱስትሪ ሚኒስቴር አስታወቀ። የምሽቱ አብይ ጉዳያችን ነው። በሌላ በኩል ደግሞ በኢትዮጵያ የተለያዩ አካባቢዎች እየተከሰተ ካለው ግጭት አብዛኛው በፍጥነት እያደገ ካለው የህዝብ ቁጥርና ሀገሪቱ እያደረገች ካለችው የስነ ህዝብ ሽግግር ጋር የተያያዘ ነው ሲሉ የዘርፉ ባለሙያዎች ተናገሩ።
ኢትዮጵያ በዓለም ላይ በፍጥነት የህዝብ ቁጥራቸው በማደግ ላይ ካሉ 20 ሀገራት አንዷ ነች። እንዲሁም ደግሞ ለግጭት ተጋላጭ በመሆን እንዲሁ በቀደም ተርታ የምትሰለፍች ጥናቶቹ እንደሚያሳዩት ይሄ የህዝብ እድገቱ የፈጠረው ጫናና ተጽዕኖ እንደሆነ ነው።
በ1960 አካባቢ ለምሳሌ ብንወስድ 2% ብቻ ነበር የሚያድገው። ይዛን የህዝባችንም 23 ሚሊዮን አካባቢ ነበር። 23ቱ ወደ 47 ለማደግ በጣም አጭር ጊዜ ነው የፈጀበት።
አስቀድማችሁ የሰማችሁት በዚህ ዙሪያ ያነጋገርናቸውን ዶክተር የሺጥላ ወንድሜነህን ሲሆን ሁለተኛው ደግሞ ፕሮፌሰር ንጋቱ ረጋሳ ናቸው። በምሽቱ በዚህ ዙሪያ ጥንቅራለን። በሌላ በኩል የኢትዮጵያ የከፍተኛ ትምህርት ታሪክና እያጋጠሙ ያሉ ተግዳሮቶችን በተመለከተም ከባለሙያ ጋር ቆይታ ይኖረናል።
ተቋማቱ ሀብት የማፍጠር እድል ሲኖራቸው ለመማር ማስተማር ማነቆ የነበረባቸውን የግብዓቶችን የማሟላት እድል ይኖራል። በአሁኑ ሰዓት እንደ አንድ መሰረታዊ ችግር የሚታየው ምንድን ነው? በተቋሞቻችን ላይ የመሰረተ ልማትና የፋሲሊቲ አቅርቦቶች የግብዓት አቅርቦቶች እጥረት አለ ነው። ሶ ተቋማቱ በዚህ በልኩ ኦፕሬት ማድረግ ሲጀምሩ፣ ነጻ ሲሆኑ፣ ሀብት መፍጠር ሲጀምሩ ለመማር ማስተማር ለምርምር ስራዎቻቸው አቅም ሊሆኑ የሚችሉ ግብዓቶችን ማሟላት የሚችሉበት እድል ይፈጠራል ማለት ነው።
የሰማችኋቸው በትምህርት ሚኒስቴር የአስተዳደርና የመሰረተ ልማት መሪ ስራ አስፈጻሚ ዶክተር ሰለሞን አብርማን ነው። በምሽቱ እናስደምጣችኋለን። ሌሎች በርከት ያሉ በሀገር ውስጥና በዓለም ዙሪያ እየተካሄዱ ያሉ ጉዳዮችም ተካተዋል። ሰላም ጤና ይስጥልን፣ እንደምን አመሻችሁ የተከበራችሁ አድማጮች። መሰናዶውን በመምራት አብሬያችሁ የማመሸው ኤደን ገረመው ነኝ። ፕሮዲውሰራችን ብርሃን ኃይሉ ናት። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በተጨማሪም በዌብሳይታችን amharic.vnews.com ላይ በቀጥታ እንድታዳምጡ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁ ቆዩ። አሁን የምሽቱን ዋና ዋና የዓለም ዜናዎች እናስደምጣችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ታንዛኒያ እንደ አውሮፓ አቆጣጠር ከ2016 ጀምሮ ያገደችውን የተቃውሞ ሰልፍ ክልከላ ማንሳቷን ካሳወቀች በኋላ በታንዛኒያ ዋንኛው የተቃዋሚ ፓርቲ በዛሬው ዕለት የመጀመሪያውን ከፍተኛ የተቃውሞ ሰልፍ ማካሄዱ ተነገረ። የተቃውሞ ገደቡ መነሳት መንግስት በመስላቅ አፍሪካዊቷ ሀገር ለፖለቲካ ነጻነት ያለውን ቁርጠኝነት ያመለክታል የሚል ተስፋ ማሳደሩም ተነግሯል። የተቃዋሚው ቻዴማ ፓርቲ የህዝብ ግንኙነትና የውጭ ጉዳዮች ኃላፊ ዶኔ ምሬማ በተቃውሞ ሰልፍ ላይ ለተገኙት የፓርቲው ደጋፊዎች ባሰሙት ንግግር የፖለቲካ ስብሰባዎች ከተከለከሉባቸው እነዚያ 7 ዓመታት በኋላ ነገሮች ቀላል አይደሉም ብለዋል። በተቃውሞ ሰልፉ ላይ በሺዎች የሚቆጠሩ ሰዎች ተሳታፊ መሆናቸው ተዘግቧል። ከእሳቸው በፊት በነበሩት ፕሬዝዳንት ተቀምጦ የነበረውን የተቃውሞ ገደብ በዚህ ወር እንዲነሳ ያደረጉት የመጀመሪያዋ ሴት ፕሬዝዳንት ሆነው የተመረጡት ሳሚያ ሱሉ ሐሰን መሆናቸው ተመልክቷል። በምንም ነገር መደራደር የማያውቁት የቀድሞ ፕሬዝዳንት ጆን ማግፉሊ በቅጽል ስማቸው ቡልዶዘር ወይም ዳምጠው ተብለው ይታወቁ እንደነበር ተዘግቧል። በአፍሪካ የሚያደርጉትን የአስር ቀናት ጉብኝት በመጀመር ትናንት አርብ ሴኔጋል የገቡት የዩናይትድ ስቴትስ የግምጃ ቤት ሚኒስትሯ ጃኔት የለን ዛሬ ቅዳሜ የሴኔጋሉን የጎሬ ደሴት ጎብኝተዋል። የለን ደሴቲቱን ከጎበኙ በኋላ ባሰሙት ንግግር አትላንቲክ ውቅያኖስን ስለተሻገረው የባሪያ ንግድ ሊገለጽ የማይችለው ጭካኔ ሲሉ ተናግረዋል። የጎሬ ደሴት የአፍሪካና አሜሪካ ታሪኮች በጽኑ የተሳሰሩ መሆኑን ያስታውሱናል። አሳዛኙ ታሪክም ከዚህ በተወሰዱት ሰዎች ትውልድ ብቻ የሚያበቃ አይደለም ብለዋል የለን። ሚኒስትሯ ዛሬ ቅዳሜ ረፋዱ ላይ ከሴኔጋል ፕሬዝዳንትና የወቅቱ የአፍሪካ ህብረት ሊቀመንበር ማኪ ሳል እንዲሁም ከፋይናንስ ሚኒስትሩ ማማዱ ባ ጋር ተገናኝተው መነጋገራቸው ተዘግቧል። ሴነጋል ደብዞቹ አገሮች በአገር ውስጥ የዋጋ ንረትና ግሽበት የተመታች ሲሆን ከፍተኛ የምግብ የነዳጅና የማዳበሪያ ዋጋ ውድነት ያለባት መሆኑ ተገልጿል። ተነቃቅቶ የነበረው ኢኮኖሚዋም ዓለምን ያናጋ ባለው የሩሲያ ዩክሬን ጦርነት መጎዳቱ ተመልክቷል። የለን በአየር ንብረት ቀውሱ ክፉኛ ከተጋለጡት 20 አገሮች መካከል 17ቱ የሚገኙት በአፍሪካ ነው ብለዋል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን አፍሪካ መር ለሆነው ለዚሁ ቀውስ ማስወገጃ የሚውል ከ1 ቢሊዮን ዶላር ላይ የገንዘብ ድጋፍ ለማድረግ ማቀዳቸውንም የዩናይትድ ስቴትስ ግምጃ ቤት ሚኒስትሯ ጃኔት ኤለን ትላንት አርብ ማስተዋወቃቸው ተመልክቷል። ሚኒስትሯ ዳካር ውስጥ በዩናይትድ ስቴትስ የሚደገፉ የውጣትና የሴቶች ፕሮጀክቶችን የተመለከቱ ሲሆን ከሴኔጋል በኋላ ወደ ዛምቢያና ደቡብ አፍሪካ እንደሚያቀኑ ተነግሯል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የካሜሩን መንግስትና አንዳንድ እንግሊዝኛ ተናጋሪ ክልል ተገንጣይ ቡድኖች የሰላም ድርድሩን ለመጀመር መስማማታቸውን ካናዳ አስታወቀች። ተፋላሚዎቹ የተስማሙት ከ6000 ሰዎች በላይ የገደለውን ግጭት ለማቆም መሆኑን የካናዳ የውጭ ጉዳይ ሚኒስቴር ትናንት አርብ ባወጣው መግለጫ ማስታወቁን ሮይተርስ ዘግቧል። የውጭ ጉዳይ ሚኒስትሩ ሜላኒ ጆሊ ባወጡት መግለጫ ተፋላሚዎቹ ወገኖች ሁሉን አቀፍ የሰላምና የፖለቲካ መፍትሄ በማምጣት ግጭቱን እንዲያበቃ ከመያስችለው መፍትሄ የሚያደርሰውን ንግግር ለመጀመር መስማማታቸውን ካናዳ ታደንቃለች ማለታቸው ተመልክቷል። የትጥቅ ግጭቱ የተጀመረው እንደ አውሮፓ አቆጣጠር በ2017 ሲሆን አብዛኛው ክፍል የፈረንሳይ ተናጋሪዎች በሆኑበት የማዕከላዊቷ አፍሪካ አገር እንግሊዝኛ ተናጋሪ የሆኑት የካሜሩን ክልሎችን የማግለል ሁኔታ ታይቷል የሚል ቅሬታ ከተፈጠረ ወዲህ መሆኑን በዘገባው ተመልክቷል። በግጭቱ ለትምህርት ምንም እድል ያላገኙ 600 ሺህ ህጻናትን ጨምሮ ወደ 800 ሺህ የሚጠጉ ሰዎች መፈናቀላቸውን ካናዳ አስታውቃለች። ቱርክ የስዊድን የመከላከያ ሚኒስትር አንካራን ለመጎብኘት የነበራቸውን እቅድ መሰረዟን አስታወቀች። ቱርክ ጉብኝቱን የሰረዘችው ስዊድን የቱርክ ተቃዋሚዎች ስቶክሆልም ውስጥ በሚገኘው የቱርክ ኤምባሲ ፊት ለፊት ተቃውሞ እንዲያደርጉ ፈቅዳለች በሚል መሆኑ ተገልጿል። የቱርክ መከላከያ ሚኒስትር ሁሉሲ ኦካር የስዊድን መከላከያ ሚኒስትር ፖል ጆንሰን የፊታችን አርብ ጥር 19 2015 ዓመተ ምህረት በቱርክ የሚያደርጉት ጉብኝት ምንም ትርጉም የማይሰጥ ነገር ነው ብለውታል። ምክንያቱም ስዊድን የቱርክ ተቃዋሚዎች ያደረጉትን አጸያፊ የተቃውሞ ሰልፍ ለማስቆም እርምጃ መውሰድ ሲኖርባት የወሰደችው አንዳችም እርምጃ የለም ሲሉ መናገራቸው ተዘግቧል። ቱርክ የታቀደውን የተቃውሞ ሰልፍና በተቃውሞው ወቅት ቅዱስ ቁርአንን ለማቃጠል የነበረውን እቅድ አስመልክቶ ማብራሪያ እንዲሰጡ በቱርክ የሚገኙ የስዊድን አምባሳደርን ትናንት አርብ ጠርታ ማነጋገሯ ተመልክቷል። ስዊድን የኔቶ አባል ለመሆን የቱርክን ድምጽ የምትሻ ሲሆን ቱርክም ስዊድን የቱርክ ተቃዋሚዎች በአገሯ እንዲንቀሳቀሱ መፍቀዷን ቀጥላበታለች በሚል ድምጿን መያዟ ተመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ። በእኔ በኩል መልካም ምሽት።
ለዓለም አቀፍ ዜናዎቹ ደረጀ ደስታን አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን የአማርኛ መሰናዶ ነው። ዝግጅቶቻችንን በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት እንድትከታተሉ እንጋብዛለን። ከዚህ በተጨማሪም ዌብሳይታችን vamharik.com ላይም ታገኙናላችሁ። በዚሁ ድረገጽ ላይ ከምሽቱ መሰናዶዎች በተጨማሪም ሌሎች የአሜሪካ ድምጽ ጥንቅሮች እዛ ላይ ይገኛሉ። አሁን ለምሽቱ አብይ ወደ ደግሞ መስናዶ እንለፍ። በትግራይ የሚገኙ ኢንዱስትሪዎች በየደረጃው ዳግም ስራ ይጀምራሉ። በትግራይ ክልል ያሉ ኢንዱስትሪዎች በቅርቡ ስራ እንደሚጀምሩ የኢንዱስትሪ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የኢንዱስትሪ ግብአትና የመሰረተ ልማት አማካሪ አቶ ዳንኤል ኦላኒ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ወደ ትግራይ የተላከው የቴክኒክ ቡድን በሚሰጠው መረጃ መሰረት ፋብሪካዎቹ በየደረጃው ዳግም ወደ ስራ እንደሚገቡ ገልጸዋል። የወደሙ ፋብሪካዎችን በሚመለከት ደግሞ የቴክኒክ ቡድኑ መንግስት ውሳኔ እንዲሰጥበት ሐሳብ ያቀርባል ብለዋል። በትግራይ ክልል ጦርነቱ በኢንዱስትሪው ዘርፍ ያደረሰው ጉዳት ምን ያህል እንደሆነ ግን አልገለጹም። የትግራይ ኢንዱስትሪ ቢሮ በበኩሉ ከጦርነቱ በፊት በክልሉ ትላልቅ ፋብሪካዎችን ሳይጨምር ከ6300 በላይ አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩ አስታውቋል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ያጠናቀረው ዘገባ ቀጥሎ ይቀርባል።
የኢንዱስትሪ ሚኒስቴር በትግራይ ክልል ያሉትን ኢንዱስትሪዎች ስራ ለማስጀመር አንድ የቴክኒክ ቡድን መላኩን በሚኒስቴር መስሪያ ቤቱ የግብአትና የመሰረተ ልማት አማካሪ አቶ ዳንኤል ኦላኒ ለአሜሪካ ድምጽ ተናግረዋል። ቡድኑ በሚያቀርበው መረጃ መሰረትም የማምረቻ ኢንዱስትሪዎቹ በየደረጃው ዳግም ስራ እንደሚጀምሩም ገልጸዋል።
ከአጭር ጊዜ አንጻር ወደ ስራ ሊገቡ የሚችሉ ሊኖሩ ይችላሉ፣ እንዲገቡ ይደረጋል። በመካከለኛ ጊዜም በረጅም ጊዜም እንደ መንግስት ለውሳኔ ሊሆን የሚችል መረጃዎች ይሰባሰባሉ። ቲሙም ይሄደው ለዛ ነው።
ከኢንዱስትሪ ሚኒስቴር የተላከው የቴክኒክ ቡድን በመቀለ፣ በኩሃና፣ በውቅሮ ከተሞች የመስክ ምልከታ ማድረጉን የተናገሩት የትግራይ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ገብረ ሚካኤል በበኩላቸው ኢንዱስትሪዎቹ የተለያየ ጉዳት እንደደረሰባቸው ማየት መቻሉን አመልክቷል።
አንዳንዶቹ ማሽኖቹ ያልተነሱ ግን ማሽኖቹ የማይሰሩ፣ አንዳንዶቹ ደግሞ በጦርነት ምክንያት ወደ ስራ ሳይገቡ ስለቆዩ የተበላሹ ስላልተንቀሳቀሱ የቆሙም አሉ። ውቅሮ ላይ ያየ ነው። ለምሳሌ ሰሚያታ ለብረት ፋብሪካ እና ሸራ ሌዘር ፋብሪካ ያየ ነው ሙሉ በሙሉ የወደሙ ናቸው። በኢንዱስትሪ ፓርክ ያየ ነው ደግሞ ብዙ ጉዳት የደረሰው አይደለም።
በጦርነቱ ብዙም ጉዳት ያልደረሰባቸው ኢንዱስትሪዎች ከፌደራሉ መንግስት የዕዳ ስረዛን ጨምሮ በቂ ድጋፍ ከተደረገላቸው ፈጥነው ወደ ስራ መግባት እንደሚችሉም አቶ መሐሪ ገልጿል።
አሁን ፈጥነው ወደ ስራ እንዲገቡ የግብአት እጥረት ነው። የግብአት እጥረትም የሚቀረፍ ከሆነ ሀርድ ካረንሲ ያስፈልጋቸዋል ማለት ነው። የውጭ ምንዛሬ በሰፊ የሚፈልጉ መሆናቸውን ያየ ነው። ሌሎች ደግሞ ትላልቆቹ ፋክትሪዎች ያየ ናቸው፣ የውጭ ባለሀብቶች ናቸው በብዛት። ስለዚህ እነሱም ደግሞ ያው ዋስትና ያለበትን ሰላም የተረጋገጠው ነው መንግስት ጥሪ እንዲያቀርብላቸው ይፈለጉም አሉ። ሌሎች ደግሞ ያው እንዳልኩ የማሽኖቹ ጥገናዎች ኢንስታል የማድረግ እና አጠቃላይ ግን ዘላቂ ሰላም ሆኖ ያው መንግስት ሰላም ሙሉ በሙሉ አስተማማኝ ሆኖ አልተብለው ግን የውጭ ባለሀብቶችም እንዲገቡ የውጭ ባለሙያዎችም ገብተው ለኢንዱስትሪዎች የሚደግፍ ተመዛ ከተፈጠረበት ወደ ስራ የሚገቡ የተወሰኑ ትላልቅ ኢንዱስትሪዎች እንዳሉ ያው በምልከታ ያየ ነው ማለት ነው።
በትግራይ የመስክ ጉብኝት ያደረገው ቡድን ለመንግስት የተደራጀ መረጃ ያቀርባል የሚሉት አቶ ዳንኤል ኦላኒ ኢንዱስትሪዎቹ ወደ ስራ እንዲገቡ አስፈላጊው ድጋፍ ይደረግላቸዋል ብለዋል።
ፌስ ባይ ፌስ ስራዎች በደንብ ይሰራሉ። ቀጣይ የፌዴራል መንግስት የሚጠበቅበት ነገር ይኖራል። ከህዝቡም፣ ከባለሀብቱም፣ ከክልል መንግስትም፣ ከፌዴራል መንግስትም በቅንጅት የሚሰሩ ስራዎች ቀጣይ ይኖራል። ስለዚህ የሄደው ቲም የመጀመሪያው ስራ መረጃዎችን ማሰባሰብ። መረጃ ሲሰበሰብ በአጭር ጊዜ አንጻር ወደ ስራ ሊገቡ የሚችሉ ፋብሪካዎች ሊኖሩ ይችላል። እነሱን በአጭር ጊዜ ቴክኒካሊም አስተዳደራዊ ጉዳዮችም ሊፈቱ የሚገቡ ነገሮች ካሉ ይታያል፣ ይፈታል። ሙሉ በሙሉ ደግሞ የወደሙ ሊኖሩ ይችላሉ። እሱን ውሳኔ ለሚሰጥ አካል ለመንግስት የሚቀርበው ሁኔታ በዛ ልክ ስራው ይሰራል ማለት ነው።
የትግራይ ኢንዱስትሪ ዘርፍ በጦርነቱ ምን ያህል ጉዳት እንደደረሰበት የተጠየቁት አቶ ዳንኤል ኦላኒ ጉዳቱ ለወደፊት በዝርዝር ይገለጻል ብለዋል። የክልሉ ኢንዱስትሪ ቢሮ ምክትል ኃላፊ አቶ መሐሪ ደግሞ በአጠቃላይ በዚህ ዘርፍ የደረሰውን ጉዳት የምናቀው ዝርዝር ጥናት እናከናውን ነው፣ አሁን ያለው የጸጥታ ሁኔታ ግን ይህን ለማድረግ የሚፈቅድ አይደለም ሲሉ ገልጿል።
ሁሉም ጥናት ለማጥናት ያስቸግራል። በአራት ዞን የሚሆን ለምሳሌ በምዕራብ፣ በሰሜን ምዕራብ፣ በመካከለኛ ወይም ማዕከላዊ ዞን የምንለው በምስራቅ የተወሰኑ ወረዳዎች፣ በደቡብ የተወሰኑ ወረዳዎች፣ እነዚህ መዋቅሩም እዛ ስለሌለ ቀጣይ የሚጠና ይሆናል ማለት ነው።
ጦርነቱ ከመጀመሩ በፊት ግን ትላልቅ ፋብሪካዎችን ሳይጨምር በክልሉ 6378 አነስተኛና መካከለኛ የማምረቻ ኢንዱስትሪዎች እንደነበሩ የተናገሩት አቶ መሐሪ እነዚህም ከ80,000 በላይ ቋሚና ጊዜያዊ ሰራተኞች እንደነበሯቸው አመልክቷል። በኢንዱስትሪው ዘርፍ በጦርነት የደረሰውን ውድመት ለማጥናት የፌዴራሉ መንግስት የበጀት ድጋፍ እንዲያደርግም አቶ መሐሪ ጠይቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሪያ ማሐሪክን ነው በመከታተል ላይ የምትገኙት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በኢትዮጵያ የተለያዩ አካባቢዎች እየተከሰተ ካለው ግጭት አብዛኛው በፍጥነት እያደገ ካለው የህዝብ ቁጥርና ሀገሪቱ እያደረገች ካለችው የስነ ህዝብ ሽግግር ጋር የተያያዘ ነው ሲሉ የዘርፉ ባለሙያዎች ተናገሩ። ኢትዮጵያ ወደ ስነ ህዝብ ሽግግር የገባችውም የህዝብ ቁጥሩ የሚጨምርበት መጠን መቀነስ የጀመረው ከ1990 አንስቶ መሆኑን የገለጹት ባለሙያዎቹ ሽግግሩ እስከ 2037 አለም እስከ 2050 ሊቀጥል ይችላል ሲሉ ተንብየዋል። ያኔ የህዝብ እድገቱ ቀጣይነት ያለው ነገር ግን ምጣኔ ሀብቱን የማያጨናንቅ ይሆናል በማለት ነው ያስረዱት። ባለሙያዎችን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል።
በዘርፉ የተሰማሩ ባለሙያዎች እንደሚሉት የኢትዮጵያ የህዝብ ቁጥርና እያደገ ያለበት መጠን በአገሪቱ እየተከሰቱ ላሉ ግጭቶች አንዱ ምክንያት ነው። ይህንኑ ለአሜሪካ ድምጽ ያብራሩት በአዲስ አበባ ዩኒቨርሲቲ የአካባቢያዊና የቀጠናዊ ልማት ጥናት ክፍል መምህርና ተመራማሪ ዶክተር የሽጥላ ወንድሜነ የህዝብ ቁጥር እድገትና እየተከሰቱ ያሉ ግጭቶች ቀጥተኛ ግንኙነት አላቸው ብለዋል።
ኢትዮጵያ ባለም ላይ በፍጥነት የህዝብ ቁጥራቸው በማደግ ላይ ካሉ 20 ሀገራት አንዷ ነች። እንዲሁም ደግሞ ለግጭት ተጋላጭ በመሆን እንዲሁ በቀዳሚ ተርታ የምትሰለፍ ነች። እንግዲህ ጥናቶቹ እንደሚያሳዩት ይሄ የህዝብ እድገቱ የፈጠረው ጫናና ተጽዕኖ እንደሆነ ነው። እና የህዝብ ቁጥር እድገቱ በጣም መጨመሩ ግጭቶች ከቦታ ቦታ እንዲስፋፉ፣ የሰላምና የጸጥታ ደህንነት ሁኔታ እንዲናጋ ሆኗል። እና ያው እንዳልኩት ትስስሩ ቀጥታ ነው። የህዝብ ቁጥሩ መጨመር የጸጥታና የደህንነት ስጋት በአግባቡ ካልተሰራበት ይፈጥራል ማለት ነው።
እንግዲህ ተጨባጭ እናርገውና ኢትዮጵያ ውስጥ አሁን የጸጥታ ችግሮች አሉ ይታወቃል። በተለያዩ ምክንያቶች የሚከሰቱ የህዝብ ቁጥሩ መጨመር የተለያዩ ምክንያቶችም ይኖሯቸዋል። እነኛ የጸጥታ ችግሮች በፐርሰንት ማስቀመጥ ከተቻለ ወይ እንግዲህ በምን መንገድ ነው የሚያስቀምጡልኝ አላውቅም፣ ድርሻው ምን ያህል ነው እነዚህ የጸጥታ ችግሮች አሁን በሀገሪቱ ውስጥ ባሉ?
ነው ለምሳሌ የሩዋንዳን የዘር ፍጅት አንስቻለሁ። የዘር ፍጅቱ ዋና መነሻ ምክንያት የህዝብ ቁጥር መጨመር ነው። ግን ከዛ ጋር ተያይዘው የመሬት እጥረት፣ በተቀናቃኝ ብሔረሰቦች መካከል ያለ ሀብትን የመቆጣጠር ፉክክር፣ ሌሎች ነገሮች እንደ ተጨማሪ ምክንያት ይነሳሉ። በእኛም ሀገር አሁን ለምሳሌ ብሔር ተኮር ግጭቶች አሉ፣ ሀብት ተኮር ግጭቶች አሉ። ምክንያታቸው ምንድን ነው? ከዚህ ጋር ሲባል የህዝብ ቁጥር በጣም መጨመርና ከዛ ደግሞ ሀብትንም ለመቆጣጠር ችግሮችን በብሔር እንዲቃኙ የማድረግ ያም የብሔር ግጭትን እየፈጠረ ይሄዳል ማለት ነው። እና እኔ በአብዛኛው በፐርሰንቴጅ ማስቀመጡ ይከብዳል፣ ግን በአብዛኛው እዚህ ሀገር እየተከሰተ ያለው ግጭት በጣም በፍጥነት አሁን እያደገ ካለው የህዝብ ቁጥር ጋር እና ደግሞ እያደረግን ካለነው የዚህ የህዝብ ሽግግር ጋር ተያይዞ የተፈጠረ ይመስለኛል።
ባለሙያዎቹ እንደሚሉት የኢትዮጵያ የህዝብ ቁጥር በተለይ ማደግ የጀመረው ከ1960 በኋላ ነው። በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ፕሮፌሰር ንጋቱ ረጋሳ ለአሜሪካ ድምጽ እንዳስረዱት የኢትዮጵያ ህዝብ ቁጥር ከ1900 እስከ 1920 ለምሳሌ እድገት አያሳይም ነበር። የኢትዮጵያ ህዝብ ቁጥር በሂደት እያደገ የመጣው ከ1960 ጀምሮ መሆኑንም አስረድተዋል።
በ1960 አካባቢ ለምሳሌ ብንወስድ 2% ብቻ ነበር የሚያድገው። የዛኔ ህዝባችንም 23 ሚሊዮን አካባቢ ነበር። 23ቱ ወደ 47 ለማደግ በጣም አጭር ጊዜ ነው የፈጀበት። በ1990 አካባቢ ነው 47 ይገባሉ። ግን በ3% ማደግ ጀምረን ነበር። ከ1990 በኋላ ግን ብታየው እድገታችን የቀነሰ 2.9 2.8 አሁን 2.57 5.8 አካባቢ ነን እና መርታው በጣም ትልቅ ነው። ስለዚህ ኢትዮጵያ ወደ ትራንዚሽን ወይ ደግሞ ወደ ሽግግር የህስነ ሽግግር የገባቸው ከ1990 በኋላ ነው የምንለው። አንደኛ የእድገት መጠኑ ቀንሷል፣ ከሶስት መውረድ ጀምሯል። ሁለተኛ የውልደት መጠናችን 7.4 የነበረው 1994 አሁን 4.2 አካባቢ ነው። ከፍተኛ ለውጥ ነው። በአንዲት እናት ከምትወልደው 3 ልጆች መቀነስ ተችሏል ማለት ነው። የቤተሰብ መጠናችን ስንጠቀም ስናይ ከ4% ወደ 41% ደርሰናል። እና ሌሎችም
መጠናችን የሚጠቀመው ህዝብ ቁጥር ማለት ነው
እና በጣም ከፍተኛ ለውጥ የታየበት በስነ ህዝብ አቋያ ማለት ነው ስለነበረ የስነ ህዝብ ሽግግር ብለን እንጠራዋለን።
ሽግግሩ የበለጠ የምጣኔው የማደግ ምጣኔ እየቀነሰ የመጣበት ነው ማለት ነው።
አዎ፣ ህዝባችን እያደገ ነው። ያው ምክንያቱም ብሮዝ ሬቷል፣ ምጣኔው ግን እየቀነሰ የመጣበት ነው። ይሄ ደግሞ እንግዲህ ፋይዳው ብዙ ነው። አሁን ያለንበት የሽግግር መጠን ከ25% አይዘለም፣ ገና ነው ሽግግሩ። እስከ 2037 እስከ 2050 ሊቀጥል ይችላል። እንደየፍጥነታችንና እንዳለን ኮሚትመንት ይወስነዋል።
ኢትዮጵያ ወደ ስነ ህዝብ ሽግግር የገባችው ወይም የህዝብ ቁጥሩ የሚያድግበት መጠን መቀነስ የጀመረው ከ1990 ጀምሮ መሆኑን የተናገሩት ፕሮፌሰር ንጋቱ ሽግግሩ ሲጠናቀቅ ሊገኙ ከሚችሉ ውጤቶችም የተወሰኑትን አብራርተዋል።
አንደኛ የውልደት መጠን ወደ 2 ይጠጋል። አንዲት ሴት በህይወት ዘመኗ የምትወልደው የልጆች ብዛት አሁን ካለው 4-5 ከምንለው ወደ 2 በብሔራዊ ደረጃ ይሆናል። ሁለተኛ
2 በቃ የሚጠበቀው ቁጥር እሱ ነው የሚመከረው ለማለት ነው።
ሁለት አደጋ አለ። አንዳንድ ሀገሮች አሁን 2 ብለው ሄደው ወደ ኔጌቲቭ የገቡበት አለ። ከ2 በታች ሲሆን የህዝብ እድገቱ 0 በታች ይወርናል። ለምሳሌ ራሽያን ማየት ይቻላል በ0.07 ነው የሚያድገው ዩክሬንን ማየት ይቻላል ደቡብ አፍሪካን አፍሪካ ውስጥ ማየት ይቻላል እንደዚህ አይነት ተፋንታም አንፈልግም ቢያንስ ግን አንድ ስቴት 3 ልጆች ቢኖራት እድገቱ የተገደበ ነው ግን ቀጣይነት ያለው እድገት ነው የሚሆነው ኢኮኖሚው ለኢኮኖሚ የሚያስቸግር የሚያጨናንቅ የሚያንገዳግድ አይሆንም የህዝብ እድገቱ የሚል አንደምታ ነኝ ራሴ እይታለኝ ብዙ አገሮች ግን ሁለት ብለው ነው የተነሱት ሁለት ማድረስ በህይወት ዘመን አንድ ስቴት የምትወልደው ሁለት መሆን አለበት ብለው ተነስተው ይንሸራተታል ወደ ታች የሚሄድ ቴንደንስ ያለ አሁን አዲስ አበባ ለምሳሌ 1.8 ነው በጣም ሙደርናይዝድ የሚባል ወይ ደግሞ በጣም ሰለጠነ የሚባል ቦታ ነው 1.8 ነው እንደዛ እንዲሆንም አይፈልግም በናሽናል ደረጃ በአንዳንድ አገሮች እይታ የኔም እንደ ግለሰብ ሳይው ሁለት የሚለው ሳይሆን አትሊስት ቢያንስ ከሁለት ትንሽ ጨመር ያለ አማካይ የሁለት መጠን ሊኖረን ይገባል ህዝብ ችግር በማይሆንበት ደረጃ ያለን አቅምን ሀብት በበቂ ሁኔታ መደገፍ በሚችልበት ሁኔታ እስካረግን ድረስ ጥሩ ነው ባይነኝና አንዱ የሚለወጠው እሱ ነው
2050 ማለት
2050
ፕሮፌሰር ንጋቱ ረጋሳ አከለው እንዳሉት አሁን ባለው የህዝብ ቁጥር እድገት ኢትዮጵያ ውስጥ በየአመቱ እስከ 3 ሚሊዮን ሰዎች ይጨመራሉ ይህ የህዝብ ቁጥር መጨመር ደግሞ የጸጥታ ችግር እስከ መፍጠር ደረሰ ጉዳት ሊያስከትል እንደሚችል አስተውሏል። ሌላው የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ ዶክተር የሽጥላው እንደሚነ ግጭትን ለማስወገድ መወሰድ አለባቸው ካሏቸው እርምጃዎች የተወሰኑትን ጠቁመዋል።
የሰላም መሰረተ ልማት መገንባት ያለበት ይመስለኛል። እና አሁን ትኩረት እየተደረገበት አይደለም በእኛ ሀገር ነባራዊ ሁኔታ። እርግጥ ነው የሰላም ሚኒስተር አለን እና በተዋረድም ደግሞ የተለያዩ ከዚህ ጋር ተያያዥነት ያላቸው መዋቅሮች እንደተዘረጉ አቃለው። ነገር ግን ለሰላም የምንሰጠው ለዚህ ለሰላም መሰረተ ልማት የምንሰጠው ትኩረት ለሌሎች የመስረተ ልማት ግንባታዎች የምንሰጠው ነው ያህል ከፍ ያለ አይደለም። እና አሁን ያሉ ግጭቶች አብዛኞቹ በቀላሉ ቀረፉ የሚችሉ ሊመክኑ የሚችሉ በጣም ከትንንሽ የሚነሱ ናቸው። አሁን በጣም ሀገራዊ ወደሆነ ደረጃ መጥተው ትልልቅ ግጭቶችን እየፈጠሩ ያሉ። ስለዚህ የሰላም መሰረተ ልማቱን በደንብ አድርጎ የማጠንከር ስራ መሰራት አለበት። ከዚህ በተጨማሪም ደግሞ አሁን ሌሎች አለማት እየተከተሉ ያሉትን ተሞክሮ ቅድም አንስቻለሁ። ለምሳሌ የሰላም ምህንድስናን መጠቀም አለበት። ሰላም ግጭት ተጋላጭ ሆኖ አካባቢዎች ምን ላይ ታለባቸው?
ከህዝብ ቁጥር መጨመር ጋር በተያያዘ የሚያጋጥሙ ፈተናዎች ግን ጊዜያዊ ናቸው ብለዋል። ህዝባችን አቅማችን በሚል ርዕስ በጠቅላይ ሚኒስትር ጽፈት ቤት ከተካሄደ የፓናል ውይይት በኋላ ያነጋገርኳቸው እነዚሁ ባለሙያዎች በተባበሩት መንግስታት ድርጅት የወጡ መረጃዎችን መነሻ በማድረግ የተሰሩ ግምቶች እንደሚያሳዩት የኢትዮጵያ ህዝብ ቁጥር ከ122 ሚሊዮን በላይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥር 14 2015 ዓ.ም ተመረጥን የአማርኛ መሰናዶ ነው በመከታተል ላይ የምትገኙት። ተከታዩን መሰናዶ ላስተዋውቃችሁ። የኢትዮጵያ ዘመናዊ ከፍተኛ ትምህርት በታሪክ ውስጥ እንደ ሀገሪቱ የዘመናዊነት ታሪክ አጭርና ከባድ ችግሮች ተጨብጦ የተያዘ መሆኑን የሚታዩና ተጨባጭ የሆኑ መረጃዎች ያረጋግጣሉ። ለእነዚህ ተቋማት ተግዳሮትና ፈተናዎች ሁነኛ መፍትሄ መስጠት መቻል የሀገሪቱን ዘላቂ እድገትና ልማት ዋስትና መስጠት እንደሆነም ይታመናል። ትምህርት ሚኒስቴር በቅርቡ የጀመረው ሪፎርምና የለውጥ እርምጃም የዚህ መፍትሄ አንድ አካል እንደሆነም የትምህርት ሚኒስቴር የአስተዳደርና መሰረተ ልማት መሪ ስራ አስፈጻሚ የሆኑት ዶክተር ሰለሞን አብርሃ ይናገራሉ። መለስካቸው አምሃ ከርሳቸው ጋር ቆይታ አድርጎ ነበር። ቀጥሎ ይቀርባል።
ባለፉት 30 ዓመታት በኢትዮጵያ የሚገኙ ከፍተኛ የትምህርት ተቋማት ማለትም ዩኒቨርሲቲዎች ቁጥር ያውም በመንግስት የተገነቡና የሚተዳደሩ ብቻ ቢያንስ በ14 ተፈ ጨምሯል። በአንጻሩ የትምህርት ጥራቱ እያደር መዳከሙና አሁን እጅግ በሚያሰጋ ደረጃ መድረሱ ሁሉም የሚስማማበት ነው። ይህን ተቃርኖ ለመፍታት በትምህርት ሚኒስቴር የተጠናውን ጥናትና እየተወሰዱ የሚገኙ እርምጃዎችን በተመለከተ ያሉ መረጃዎችን እንዲነግሩኝ ነበር ዶክተር ሰለሞን አብርሃን የጠየኳቸው።
መንግስት የከፍተኛ ትምህርት ተቋማትን በመገንባትና በማስፋፋት ረገድ ትልቅ ድርሻ ኖሮት ሲሰራ ነው የቆየው። ባለፉት 10 ዓመታት የከፍተኛ ትምህርት ተቋማት እንደሚታወቁ ከጊዜ ወደ ጊዜ እየጨመሩ ነው የመጡት። በ1983 ዓ.ም ሁለት የከፍተኛ ትምህርት ተቋማት ዩኒቨርሲቲዎች ነበሩ በመንግስት ዩኒቨርሲቲ ደረጃ። አሁን በአጠቃላይ በመንግስት ደረጃ 51 ደርሰናል። በግል ወደ 340-350 ዩኒቨርሲቲዎችና ኮሌጆች ደርሰዋል። ሶ በከፍተኛ ትምህርት ተቋማት መስፋፋት ረገድ መንግስት በከፍተኛ ደረጃ ልዩ ትኩረት ሰጥቶ ሲሰራ እንደቆየ ሁሉም የሚታወቅ ነው። ከዚህ ጋር ተያይዞ ግን ባለፉት አመታት ደግሞ በተቃራኒው የትምህርት ጥራት ስራችን በከፍተኛ ደረጃ ትልቅ ስንክሳር ያጋጠመውና ችግሮች ሲወደቀበት ሁኔታ ነው የነበረው። ሶ የትምህርት ጥራት መጓደል ከጊዜ ወደ ጊዜ እየቀነሰ አሁን በከፍተኛ ችግር ላይ ወርቋ በሚባለው ደረጃ ላይ ደርሷል። እሱ ለማከምና እሱ ለማዳን ደግሞ የተለያዩ የሪፎርም ሰዎች እንደ ትምህርት ሚኒስቴር እየተሰሩ ነው ያሉት። የሪፎርም ሰዎቹ መነሻ የተደረጉት የትምህርትና ስልጠና ፍኖተ ካርታ ጥናት ከተደረገ በኋላ የትምህርትና ስልጠና ፍኖተ ካርታው ያመጣቸው የራሱ የሆኑ ምክር ሐሳቦች አሉ። እነሱ ምክር ሐሳቦች መሰረት ተደርጎ ነው እየተሰራ ያለው። ከነዚህ ውስጥ አንደኛው ምንድነው ሁሉም ተቋማት አንድ አይነት ስራ ወይም አጠቃላይ ዩኒቨርሲቲዎች ነው እስካሁን የቆዩት አንድ አይነት ዩኒቨርሲቲዎች ናቸው። ሶ አንዱ ምክር ሐሳብ የተሰጠው እነዚህ ተቋማት ትኩረትና ተልእኮ ይሰጣቸው ይለያዩ በሚል ሐሳብ ተደረገ። ሶ ተቋሞቻችን የሚለየ ስራ ሊሰሩት ዩኒቨርሲቲዎቻችን በዋናነት በሶስት ከዛም በአራት ሊባል በሚቻል ደረጃ ተለይተዋል። ዩኒቨርሲቲዎቻችን አንደኛ የምርምር ዩኒቨርሲቲ ተብሎ ትኩረትና ተልእኮ ተሰጥቷቸው፣ ለምሳሌ የምርምር ተልእኮ ተሰጥቷቸው ትኩረታቸው ደግሞ በዛው ልክ ምን ምን ላይ ማተኮር እንዳለበት እያንዳንዱ ዩኒቨርሲቲ አራት አምስት ኤሪያዎች ላይ እንዲያተኩር ተደርጓል። አንዱ እሱ ነው። ሶ የምርምር ዩኒቨርሲቲዎች አሉን። ሁለተኛው የአፕላይድ ሳይንስ ዩኒቨርሲቲዎች የሀገርን ችግር ከመፍታት አኳያ ስኪልፉል የሆነ ተማሪ ተወዳዳሪ ከመፍጠር አኳያ የአፕላይድ ሳይንስ ዩኒቨርሲቲዎች ተብለው ተለይተዋል። ሶስተኛው የአጠቃላይ ዩኒቨርሲቲዎች ተብለው በዋናነት ተማሪ ከማፍራት አኳያ ላይ ፎከስ የሚያደርጉ እና ደግሞ የሳይንስና ቴክኖሎጂ ዩኒቨርሲቲ ተብለው የተለዩበት ሁኔታ ነው ያለው እና አንዱ ምክር ሀሳብ ተቋማትን በትኩረትና በተልእኮ የመለየት ነገር ነው። ሶስቱን ተሰርቷል። ሌላውና ቁልፍ ጉዳይ ደግሞ በምክር ሀሳቡ የተቀመጠው ተቋማትን ራስ ገዝ እንዲሆኑ የማድረግ አሁን አንተ ከመጣበት አኳያ ጋር ተያይዞ ያሉ ስራዎች ናቸው። ተቋማትን አውቶኖመስ ማድረግ ስንል በዋናነት ተቋማትን አስተዳደራዊ በሆኑ ጉዳዮች፣ አካዳሚያዊ በሆኑ ጉዳዮች፣ የፋይናንስ ስርዓታቸውን በተመለከተ፣ የሰው ሀብት ስርዓታቸውን በተመለከተ ተቋማት በነጻነት ከጥያቄነት ጋር የሚተገብሩበት ስርዓት የመተግበር ጉዳይ ነው። የራስ ገዝ ዩኒቨርሲቲ ስርዓት ማለት
ይሄ ዝግጅት በየደረጃው በየዩኒቨርሲቲው ይቀጥላል ማለት ነው። በየእርከኑ ባስቀመጣችሁት መስፈርት ይሄ አሰራር ወይም ራስን በራስ የማስተዳደር አውቶኖመስ ማድረግ በአጠቃላይ ለሀገር በተለይ ደግሞ ለዩኒቨርሲቲዎቹ ለመምህራኑና ለተማሪዎቹ የሚሰጠው ወይም የሚያስገኘው የተለየ ጥቅም ምንድን ነው?
ቅድም እንዳልኩት አንዱ የዚህ ስራ የገባንበት እንደ ሀገር ያለንን የትምህርት ስርዓት ስብራት ለማከም ነው የሚል ነው። ሰው ትምህርት ጥራት ወርዷ ብለናል። ስለዚህ ትልቅ አቅም ሊሆን የሚችለው ጥራት ያለው ትምህርት በማረጋገጥ ረገድ አቅም ይፈጥራል ብለን የምናስበው አንደኛ በተቋሞች ደረጃ ብቃት ያለው የሰው ኃይል ይደራጃል። ብቃት ያለው የሰው ኃይል እንደራጀው። ስለዚህ ብቃት ያለው የሰው ኃይል ወይም ብቃት ያለው መምህር ፋክልቲ ካለ ብቃት ያለው ትምህርት የመፍጠር የማምጣት እርምጃ አለው በራሱ ነው። ሁለተኛ ተቋማት ራስ ገዝ በሚሆኑበት ሰዓት ለመማር ማስተማሩ ለምርምር የሚያገዛቸውን የመሰረተ ልማትና ፋሲሊቲዎች በማሟላት ረገድ አቅም ይፈጥርላቸዋል። በራሳቸው እየወሰኑ ለትምህርት ስርዓቱ ግብዓት የሚሆኑ ነገሮች መፍጠር ይችላሉ። ያ ማለት ሄዶ ሄዶ ከትምህርት ጥራቱ ላይ የራሱ የሆነ ኢምፓክት ነው ያለው። እንደ ሀገር ስናየው እንግዲህ ኢንዱስትሪዎች እየተስፋፉ ነው ያሉት እንደ ሀገር። እነዚህ ኢንዱስትሪዎች ደግሞ የሚንቀሳቀሱት በተማሪ ሰው ኃይል ነው። ሶ በተቋም ደረጃ ጥራት ያለው ትምህርት ማራገጥ ከቻል ጥራት ያለው ትምህርት አራገጥ ማለት ለኢንዱስትሪው ግብዓት ሊሆን የሚችል ሊመግብ የሚችል ምርታማ የሆነ ዜጋ በማቅረብ ረገድ ትልቅ አቅም ይሆናል። ያ ደግሞ ማለት የምርትና ምርታማነትን በኢንዱስትሪ ዘንድ የማሳደግ እንትኑ እንድምታው ከፍተኛ ነው። ለሀገራችን ኢኮኖሚም በተመሳሳይ ውጤታማ የሆነ ስራ መስራት ይቻላል ማለት ነው። እሱ እንደ ትልቅ አቅም የሚሆንበት ሁኔታ ነው ያለው። ሁለተኛ በከፍተኛ ትምህርት ስርዓታችን ውስጥ ራሱ ስርዓቱ በማሻሻል ረገድ የከፍተኛ ትምህርት ስርዓቱ ኤፊሽንት እንዲሆን ኤፌክቲቭ እንዲሆን ቀልጣፋ እንዲሆን ውጤታማ እንዲሆን በማድረግ ረገድ የራሱ የሆነ እንድምታ ይኖራል ማለት ነው።
ከፍተኛ ትምህርት ተቋማት ወይም ዩኒቨርሲቲዎቹ ራሳቸውን በራሳቸው ያስተዳድሩ ራሳቸውን ይቻሉ ነፃ የሆኑ ሲባል በመንግስት በኩል መታለፍ የለባቸውም የሚባሉና የተሰመሩ መስመሮች አሉ።
እንግዲህ ተቋም ነፃነት ያው ከጥያቄነት ጋር የሚሰጠው እንደ መንግስት ይሄ እነዚህ ያደርጋሉ ተብሎ የተቀመጠ ነገር አይኖርም። ግን ማንኛውም ስራ ሲሰራ ከጥያቄነት ጋር ይመጣል። አመራር ይኖራል። አመራር ምደባ ያቀርባል። ለምሳሌ የአስተዳደራዊ ነፃነት ስንል ምን ማለት ነው? አስተዳደራዊ ነፃነት በዋናነት ተቋማት የሀብት ማፍራት እንዲችሉ ይረዳቸዋል። በስማቸው አክሲዮን የመግዛት ህንፃ የመገንባት ሀብት የማፍራት እድል ይኖራቸዋል። ኢንተርፕራይዞች የማቋቋም እድል ይኖራቸዋል። ተቋሙ በራሱ የራሱን መዋቅር የመፍጠር አመራሩን የመሾም የራሱን አመራር የመሾም አወዳድሮ ብቃት ያለው ተቋሙን ሊያሻግር የሚችል አመራር የመሾም እድል ይኖረዋል ማለት ነው። ፋይናንስ ጋር ስንመጣ የሰው ኃይል ሀብታቸውን የማስተዳደር የሚመነጨውን ገንዘብ የመጨመር ሀብት እንደፈለጉ የመጨመር ሀብት የማመንጨት እድል ይፈጥርላታል። ያ ማለት ተቋማቱ ሀብት የማፍጠር እድል ሲኖራቸው ለመማር ማስተማር ማነቆ የነበረባቸውን ግብዓቶችን የማሟላት እድል ይኖራል። በአሁኑ ሰዓት እንደ አንድ መሰረታዊ ችግር የሚታየው ምንድን ነው? በተቋሞቻችን ላይ የመሰረተ ልማትና የፋሲሊቲ አቅርቦቶች የግብዓት አቅርቦቶች እጥረት አለ ነው። ሶ ተቋማቱ በዚህ መልኩ ኦፕሬት ማድረግ ሲጀምሩ፣ ነፃ ሲሆኑ፣ ሀብት መፍጠር ሲጀምሩ ለመማር ማስተማር ለምርምር ስራዎቻቸው አቅም ሊሆኑ የሚችሉ ግብዓቶችን ማሟላት የሚችሉበት እድል ይፈጠራል ማለት ነው። ስለዚህ ነፃ ይሆናሉ፣ ራስ ገዝ ይሆናሉ፣ በራሳቸው ያስተዳድራሉ። ግን እያንዳንዱ የስራ ስርዓት አለው። ስራ የሚሰራው በነፃነት ነው። ከመንግስት አቅራ ገብነት ሆኖ ይሰራሉ። ግን ተጠያቂነት ይኖራል ማለት ነው። ተጠያቂነት ይኖራል። ሀብትን በአግባቡ የመጠቀም ስርዓት ይኖራቸዋል። የራሳቸው ስርዓት ይኖራቸዋል። ገንዘባቸው እንዴት መጠቀም እንዳለባቸው፣ ግዢ እንዴት መፈጸም እንዳለበት ራሱ አስተራ ስርዓት ይኖራል። በዛ አስተራ ስርዓት መሰረት ተልኮውን በማያስተናክል መልኩ ፍሌክሲብል የሆነ የፋይናንስ እና የሰው አስተዳደር ስርዓቶች ይኖራቸዋል። ግን እነዚህ የሚፈጸሙት ከተጠያቂነት ጋር ነው። እንደ ግለሰብ እዛ ቦታ ላይ የሚቀመጥ ማንኛውም አመራር ከተጠያቂነት ጋር ስራውን ይሰራል ማለት ነው። ግን የመንግስት ጣልቃ ገብነት እና ቁጥጥር በከፍተኛ ደረጃ የሚቀንስበት እድል ይኖራል ማለት ነው።
ይህ አሰራር ዘለቄታ እንዲኖረው መንግስት እስከምን ድረስ መደገፍ ይኖርበታል?
እንግዲህ የመንግስት ሚና የሚሆነው ቀጣይነት ነው። አሁን ባንዴ የራስ ገዝ ስታደርጋቸው ባንዴ የምትለቃቸው አይደለም። ባንዴ አትለቃቸውም። ፕሮሰስ ነው፣ በሂደት ነው የሚሆነው። ቅድም እንዳልኩትም አቅምም የመፍጠር ጉዳይም ሂደት ነው። ተቋሞቹ ራሳቸውን በራሳቸው ማስተዳደር አለባቸው ስንል ዛሬ ኦቨርናይት ሁሉ ነገር ለቀህ ገንዘቡንም ይዘባቸው የሚቀጥል አይደለም። ስሩ ታይም በፕሮሰስ ነው። እኛም ያስናስቀምጥ የራስ ገዝ አስተዳደር ፌዛ ነው ይዛለው ሰው ቀድሞ የሚወጣ ቀድሞ እንደዚህ ተቋሞቹ ኤፊሽንት እና ኢፌክቲቭ የሆነ ብቃት ነው የሚወስነው። ተቋሙ ቶሎ ሙሉ በሙሉ ራስ ገዝ ሆኖ ሊወጣ ይችላል።
ራሱ ምሽል ከሆነ
ከመንግስት የበጀት ጫና የሚርቅ ከሆነ ኢሚዲየትሊ ያ በጣም በመንግስት የሚፈልግ ነገር ነው። ወራት ማታና እሱ ይሆናል ብለን እናስባለን። ስለዚህ የመንግስት ድጋፍ ቀጣይነት ነው። የመንግስት ድጋፍ ይኖራል። በመሰረተ ልማቱ ፋሲሊቲ ያልተሟላላቸው ተቋማት አሉ። እነሱን የማሟላት ስራ የመንግስት ይሆናል ማለት ነው። ስሩታይም ቀስ በቀስ መንግስት ራሱ ከከፍተኛ ትምህርት ተቋማት የሚወጣበት ሂደት ነው የሚፈጠረው።
ብዙ የመንግስት ዩኒቨርሲቲዎች ዋና ዋና ተልእኮቻቸውን ከግብ ለማድረስ ትልቅ እንቅፋት የሆነባቸው ትክክለኛ ራስን በራስ የማስተዳደር ነጻነት አለመኖር ነው ይላሉ። ትምህርት ሚኒስቴር አሁን ተግባራዊ ሊያደርገው ያሰበው የተቋማቱ ራስን በራስ የማስተዳደር አሰራር እነዚህን እንቅፋቶች እንዴት ያስወግዳል?
እንግዲህ ተቋማት ያው አውቶኖሚ ወይም ራስ ገዝ አስተዳደር በኢትዮጵያ የመጀመሪያ አይደለም። አሁን በአጼ ዘመን አዲስ አበባ ዩኒቨርሲቲ ራስ ገዝ ተቋም ነበር፣ ቻርተር ዩኒቨርሲቲ ሆኖ ይሰራ ነበር። ከዛ በኋላ ነው ከደርግ ስርዓት በኋላ ነው ወደ መንግስት ሙሉ ቁጥጥርነት የገቡት ዩኒቨርሲቲዎች። እና ተሞክሮ አለን። ዩኒቨርሲቲዎቻችን ታሪካችን የሚያሳየው ያን ነው። አሁንም ወደ ዛ ቁርጠኝነት ነው መንግስት ያለው። መንግስት በኩል ከፍተኛ ቁርጠኝነት ነው ያለው። ተቋማት ራሳቸውን አስተዳድረው የተሰጣቸውን ተልእኮ በዋናነት እንግዲህ እንደሚታወቀው የከፍተኛ ትምህርት ተቋማት የዩኒቨርሲቲዎች ኃላፊነት አንደኛ ብቃት ያለው ሀገርን ሊያሻግር የሚችል ምርትና ምርታማነት ሊያሳድግ የሚችል እውቀት ያለው ክህሎት ያለው አመለካከቱ የተቀረጸ የሰው ኃይል አፍርቶ ለገበያ ማቅረብ ነው ዋናው መሰረታዊ ልማታቸው። ከዚህ ጎን ለጎን ደግሞ ችግር ሊፈታ የሚችል ምርምር ማካሄድ ነው። ችግር ሊፈታ የሚችል ስንል ሳይንሳዊ ምርምሮች በማካሄድ ሀገር ሊያሻግሩ የሚችሉ ፈጠራዎችን በመፍጠር ለሀገር ትልቅ አቅም ሆነው አላፊነቱ። ስለዚህ የራስ ገዝ አስተዳደርም ስንተገብር እንደ መንግስት ዋናው እነዚህን ተልእኮዎች ተቋማት እንዲያስተዋውቁ መደላድል ለመፍጠር ነው። ምክንያቱም በተቋማት ዘንድ እየተነሳ ያለው ጥያቄ ምንድን ነው? ተቋማቱ ነፃ ሁነን እንደፈለግ የምንመራመርበት አካባቢ ሁኔታ የለም፣ ራስ ገዝ አይደለንም የሚል ነው ያለው እየተነሳ ነው። ሰው ይህንን ለማድረግ ነው ዋናው የመንግስት የሰጣቸው ተልእኮ አለ። የመንግስት ተቋማት ናቸው፣ ቀጣይም የመንግስት ተቋማት ነው የሚቀጥሉት። ግን በነፃነት ራሳቸውን እያስተዳደሩ ትክክለኛ የአካዳሚክ ተቋማት ሆነው የምርምር ተቋማት ሆነው ሀሳብ የሚፈልቅባቸው የሀሳብ የበላይነት በሀሳብ የበላይነት የሚተዳደሩ ተቋም እንዲሆኑ ለሀገር በሁሉም መስኩ በዲሞክራሲ ስርዓት ግንባታውን በምንም መስኩ ምሁራን አስተዋጽኦ የሚያደርጉባቸው ተቋማት እንዲሆኑ ለማስቻል ነው። ሰው መንግስት በዚህ ረገድ ቁርጠኝነት አለው። ግፊቱም ያለው ኦነስትሊ ስፒኪንግ አሁን ከመንግስት በኩል በመንግስት በኩል ነው ከፍተኛ ግፊት ያለው። ተቋማቱ አውቶኖሞስ እንዲሆኑ ራስ ገዝ እንዲሆኑ በማስቻል ረገድ የመንግስት ፍላጎት ከፍተኛ ነው። ይሄ እንዲሳካ እና ይሄ እስከሚሳካ ድረስ የኛ የመንግስት ሚና ወይ የትምህርት ሚኒስቴር ሚና የሚቀጥል ነው ማለት ነው።
ይህንን ነገር ለማድረግ አሁን በእናንተ በኩል የሰው ኃይል ማሻሻል ነው በመሰረታው ነው ይሁን እንዴት አድርጋችሁ ይሄን የምትተሙሉት
የተቋማቱ ሚና ነው እነሱ አሁን የመንግስት ሚና አይደለም እዚህ ላይ ግን ስለማረክ ተቋማት አውቶኖመስ ከሆነ በኋላ የአስተራት ስርዓት ይቀመጥላቸዋል የፋይናንስ አስተራት ስርዓት ይቀመጣል ራሱ ተቋሙ የፋይናንስ ስርዓቱ እንዴት መፈጸም እንዳለበት ይገባል የሰዋብ አስተዳደር ስርዓቱ የሰው ኃይል ቁጥሩን የእድገቱን ዝውውሩን የሬት ስትራክቸሩን የደሞዝ መጠን የመወሰን ሁሉ ስልጣን ይሰጣቸዋል የራስ ገዛ አስተዳደር ለምሳሌ አንድ ሰራተኛ በጣም ተቋሙ እንዲያሻግር የሚችል አቅም ያለው ነው ብሎ ካመነ በደሞዝ ተደራድሮ ሊቀጥር ይችላል ከዚህ የውጭ ሀገር ኤክስፒሪንስ ስለነሱ ነው አሁን አውቶኖመስ የሆኑ ተቋማት ራስ ገዝ የሆኑ ተቋማትም ተሞክራቸው ነው ሶ የራሱን ስኬል የማውጣት ተቋሙ የራሱን ስኬል የማውጣት ሊሆን ይችላል ስለዚህ አዲስ አበባ ዩኒቨርሲቲ የሚከፍለው የሰለሪ ስኬል እና የመምህራን ስኬል እና ባህር ዳር ዩኒቨርሲቲ የሚከፍለው ሰለሪ ስኬል ላይ ይችላል እንደ አቅማቸው እንደ ደረጃቸው ማለት ነው ስለዚህ በዚህ ደረጃ ተቋሙ በራሱ የሚወስነው ውሳኔ ነው የሚሆነው እኛ እንደ መንግስት ውስጥ ገብተን የምንወስነው ውሳኔ ማይኖርም የሶሃብ ጉዳዩን ይሄንን ቅጥር ይሄንን አስወጣ ይሄንን አስገባ ቢል ኃላፊነት የሚለንም አሁንም ባላደረገው ፍረት ማተር አሁንም ባለው አስተሳሰባችን መንግስት በከፍተኛ ትምህርት ተቋማት እጁን ከቶ የመምህራን ቅጥር እየፈጸመ አይደለም መምህራን ቅጥር የሚፈጸመው በተቋማት ነው እና አሁንም ባለው ደረጃ ባላቸው አውቶኖሚ ነው እየሰራ ያሉት የአካዳሚክ ፍሪደማቸው የምናይበት ሁኔታ አለ ሰው መምህራን የሚቀጠሩት በተቋም ደረጃ ነው ተቋማት በኮሌጅ ደረጃ በዲፓርትመንት ደረጃ የሚያስፈልጋቸው ክራይቴሪያ አውጥተው ቫካንሲ አውጥተው ይቀጥራሉ በዝውውርም የሚያሟሏቸው ሰው ኃይሎች ካሉ የሚዘዋወረውን የመምህር ፕሮፋይል አይተው የስራ ልምዱን አይተው ይመጥናል ይህን ተቋም ቢመጣ ያግዛል ብሎ ሲያስቡ ከአንድ ዩኒቨርሲቲ ወደ አንድ ዩኒቨርሲቲ ዙሬ ማድረግ ሲጣን ስቲል ይሄ
ቁልፍ የመንግስት ባለስልጣናት በዩኒቨርሲቲዎች በቦርድ አባልነትና ሰብሳቢነት ተቀምጠው ውሳኔ እያስተላልፉ ዩኒቨርሲቲዎቹ እንዴት ነው ራሳቸውን በራሳቸው በነጻነት ሊያስተዳድሩ የሚችሉ ተማሪዎች የትምህርት መስካቸውን ለመምረጥ ያላቸው ነጻነት እንዴት ነው የሚያዘው እነዚህንና ሌሎች ተያያዥ ጥያቄዎችን በሚቀጥለው የመጨረሻ ዝግጅታችን ዶክተር ሰለሞን ይመልሳል ለማንኛውም ብላቴን ጌታ ማህተመ ስላሴውን ለመስቀል ስለ ሀገራችን ትምህርት ከዛሬ 53 ዓመት በፊት ዝክረ ነገር በተሰኘው መጽሐፋቸው እንዲህ ብለውን ነበረ። እርምጃችንን ወደ ስልጣኔ ጎዳና ለመምራት ያስፈልግ የነበረ ዛሬም ወደፊትም ልናደርገው የሚገባን ልጆቻችን ጥበብን እንዲያፈሩ መጣር ነው። ይህም ካልተፈጸመ ማለት የህክምና፣ የመሐንዲስነት፣ የህግ፣ የእርሻ፣ የማዕድን የልዩ ልዩ የእጅ ጥበብ ሥራ ተማሪ ቤቶች ካልተከፈቱና ሕፃናት እንደ እህልና እንደ ውሃ አስፈላጊያቸው የሆነውን ትምህርት ካላገኙ አገር ከከፍተኛ ስልጣኝ ደረጃ ይደርሳል ብሎ ማሰብና መመኘት ዘበት ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት የአማርኛ መሰናዶ ነው። ዝግጅቶቻችንን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንድትከታተሉ እንጋብዛለን። ከዚህ በተጨማሪም ዌብሳይታችን vamharik.com ላይም ታገኙናላችሁ። ከምሽቱ መሰናዶዎች በተጨማሪ ሌሎች ትንታኔዎችና ርዕሰ ጉዳዮችም በዚሁ ድረገጽ ላይ አሉ። እነዛንም እንድትከታተሉ ነው በአክብሮት የምንጋብዛችሁ። አብራችሁ ስለሆናችሁ እናመሰግናለን። ወደ ተከታዩ መሰናዶ ከመሻገራችን በፊት ግን እዚህ ላይ በሃሌሉያ ተክለ ጻድቅ ተወዳጅ የተሰኘ ሙዚቃ ራስን እናደርጋለን። የማነ ቆንጆ ሃሌሉያ ተክለ ጻድቅ ተወዳጅ ያለች ያዜመችውን ሙዚቃ ነበር ያቀበዝናችሁ። እናንተም እንደወደዳችሁ ተስፋ እናደርጋለን። የምሽቱ የአማርኛ መሰናዶ ከዋሽንግተን ዲሲ መተላለፉ ይቀጥላል። ኤደን ገረመው ከአሜሪካ ድምጽ ባለሙያዎች ጋር በመሆን መሰናዶውን እየመራው አብራችሁ ዘልቃለሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰብአዊ ክብር ነጻነትና ፍትህ ለሁሉም በሚል መሪ ቃል ከሰሞኑ ባስተናገደው የፊልም ፌስቲቫል 15 ፊልሞች ለእይታ ቀርቧል። በፌስቲቫሉ ከቀረቡት ፊልሞች መካከል ክሱት የተሰኘው ፊልም አንዱ ነው። ፊልሙ ህብረተሰቡ በሴቶች ላይ ያለውን አመለካከትና በሴቶች ላይ የሚፈጸሙ ጥቃቶችን የሚቃኛል። የክሱት ፊልም ፕሮዲውሰርና ተዋናይ አማኑኤል የሽወንድን ዘጋቢያችን ገብረ ሚካኤል ገብረ መድህን አነጋግሮታል። ቀጥሎ ይቀርባል።
እስኪ ራስህን አስተዋውቀን።
አማኑኤል የሽወንድ እባላለሁ። የክሱት ፊልም ፕሮዲውሰርና ተዋናይ ነኝ። ክሱት ማለት ክስተት፣ የተከሰተ እንደማለት ነው። ሴት ዋና ገጸ ባህሪ ለመስራት ነው የሞከርነው። በህይወታችን እንደምናውቀው በተለይ እንደኛ ኢትዮጵያ ውስጥ እናቶቻችን እህቶቻችን ሰፊ ሆነ ሙያ ቤታችን ውስጥ አላቸው። በተለይ በተሰበ በመመሰረት ልጆችን በማሳደግ በማኖር መፍትሄ በመስጠት መለኛ በመሆን ትልቅ አስተዋጽኦ ያበረክታሉ እናቶች ወይም እህቶች። ይሄንን ነገር ወደ ፊልሙ እኛ ያመጣን ሀገራችን ውስጥ ነባራዊ እውነታው ምንድነው ብለን እሱን አጥነተን ሁላችንም በየቤቶቻችን ሴት ጀግኖች ስላሉ ወደፊት አመጣተን የመስራት የሞከርነው ማለት ነው። አንዲት ሴት በከራሷ ህይወት አልፋ በሰዎች ህይወት ውስጥ ተከስታ ክስተት ሆና የሰዎችንም ህይወት መስመር ለማስያዝ የምትጥር ጀግና ሴት ነው ለመሳል የሞከርነው።
ይሄንን ፊልም ለመስራት ያነሳሳ ሐሳብ ወይ ምክንያት ምንድነው?
ፊልም ለመስራት ማሰብ የስነ ጥበብ ገፊ ነው። ራሱ ገፍቶ ፊልም እንድትሰራ ያድርግ ይችላል። በዋነኝነት ክሱት የሚለውን ፊልም ለመስራት ግን ያነሳሳን የኔም የደራሲና ዳይሬክተሩም ዋነኛ ፍላጎት ግን እንደነገርኩ አካባቢያችንን አስተውለን ነው። ለምሳሌ እኔ ወደ ቤትህ ስታስተውል፣ ወደ ራስህ ስትመለከት እናቴ ለኔ በኔ ህይወት በኔ መንገድ ዛሬ በደረስኩበት ቦታ ላይ የከፈለችው መስዋዕትነት ቀላል የሚባል አይደለም። ብንመረምረው በጣም ሰፊ ነገር ነው የሚያስተላልፈው የእናቶቻችን ውለታ። ይሄንን ነገር እንዴት አድርገን ዋና አድርገን መግለጽ እንችላለን ብለን ስናስብ ልናወራ የምንችለው በፊልም ብቻ ስለሆነ ነው የመረጥነው። ይሄንን ርዕስ መርጠን ለመስራት የሞከርነው። ሌላው ግን ሁለተኛና ሶስተኛ ያለ የምንዘረዝራቸው ነገሮች አንዳንዴ ሰዎች በተለይ ማህበረሰብ አንድ መንደር ለሚሰራው ስህተት ተጠያቂ አይሆን፣ ለሚያሳድጋቸው ልጆች ወይም ደግሞ ለሚኮረኩማቸው ልጆች ተጠያቂ አይሆን። ሶ አንድን ጥሩም ልጅ አንድን መጥፎም ልጅ ራሱ ማህበረሰቡ ሊቀርጽ ይችላል። ግን ከዛ በኋላ ማህበረሰቡን አጥፍተሃል ብሎ የሚወቅሰው የህግ አካልም ሌላም ሰው የለም። ሶ ልናወራ የምንችለው ይሄንን ልጅ እናንተ ናችሁ ያሳደጋችሁት ብሎ ማህበረሰቡ ሊወቅስ የሚችለው ፊልም ነው እንጂ ሌላ አካል ስለሌለ በፊልም ማውራት ስላለብንም ጭምር ነው።
ክሱት በሚለው ፊልም በትክክል ምን መልእክት ማስተላለፍ ነው ያሰብከው?
በሱሱ እንዲገነዘቡት የምንፈልገው ገፊ አለመሆንን ነው። አንድን ሰው ማግለል፣ ያንድን ሰው ሐሳብ አለማዳመጥ ወይም ደግሞ ስህተቱን በስህተት መንገድ ተነጋግሮ መፍታት አለመቻል ወደ አልታሰቡ አደገኛ አቅጣጫዎች ሊመራ እንደሚችል ይሄንን ቆም ብሎን ሁላችንም እንድናስተውል ነው። ሁለተኛው ማውራት የፈለግነው ግን ማህበረሰቡ ብቻ አይደለም፣ እንደ ሀገርም እንደ ህዝብም ለሴቶቻችን ለእናትና እህቶቻችን የምንሰጠውን ሚና የምንሰጠውን አስተሳሰብ የምንረዳበትን መንገድ አቅጣጫውን እንድንለየው ነው። ምንድነው መሰለ የሚሰሩት ስራና የዋሉልን ውለታ በጣም ትልቅ ነው። እንደ ሀገር እንደ ህዝብ እንደ ትውልድ ወይም ደግሞ እንደ ልጅ እኔ ለምሳሌ የምንሰጣቸው ክብርና የምንሰጣቸው ቦታ ግን ትንሽ ነው። ሶ ይሄ ተራርሞ እንዲሄድ ነው አንድም ማስተላለፍ የፈለግነው መልእክት። ከዚህ አንፃር ለሴቶች የምንሰጠውን ግምትና ሚና ማረም ስለፈለግን ነው። ሌላው ለምሳሌ በብዛት የስነ ጥበብ ስራዎቻችን ላይ ለባሎቻቸው ከረባት የሚያስሩ ወይም ደግሞ የሆነ ምንድነው ጠበቃ መሆን አማካሪ መሆን ምናምን እንደዚህ አይነት ትምህርት ለተማሩ ሰዎች ነው አብዛኛው ጊዜ ቦታችን የምንሰጠው ወይም ደግሞ ከተሜ ለምንለው ሰው። እኛ የሰራነው ደግሞ እታች ያለው ማህበረሰብ ውስጥ ተቀላቀላ የምትኖር መቀመም የምትችል አረቂ ማውጣት የምታውቅ ከዛ በኋላ አረቂውን ደግሞ ለተጠቃሚ ማከፋፈል የምትችል ያ ማለት ሂሳብ የምታውቅ ከዛ በኋላ ደግሞ የእንጀራ እናት ሆና ልጇን ደግሞ የሷ ያልሆነው ልጅ በጣም በመውለድ የምትችል ቤተሰብ መምራት የምትችል ከራሷ ህይወት አልፋ ለሰው ልጅ ህይወት የምትተጋ ፍትህ ካልተሰጣት ፍትህን ፈልጋ የምትታገል ከሰዎች ፍትህን መጠበቅ ሳይሆን ራሷ ፍትህን ለመፈለግ የምትታገል የሚያዳምጣት ሳይሆን ወይም ደግሞ በመትጨቆንበት አካባቢ ውስጥ ራሷ እንድትደመጥ ማድረግ የምትችል ሴት ነው ለመስራት የሞከርነው ማለት ነው። ይሄ ተላልፎ ልብን አስባል።
የኢትዮጵያ ሰብአዊ መብቶች ኮሚሽን የፊልም ፌስቲቫል ተሳታፊ ነበር። ፊልሙ እዛ ለመታየት በቅቷልና እንዴት ተመረጠ እዛ ፊልም ፌስቲቫል ላይ ለመታየት?
የኢትዮጵያ ሰብአዊ መብቶች ፊልም ፌስቲቫል አምስት ከተማ ተደርጓል። ያንዱ የኛ የመረጡት የኛ ፊልም ነበር። የሰብአዊ መብት ያው ስለ ፍትህ ነው ዋና ጉዳዩ። ስለ ፍትህ ሲወራ የኛ አንደኛው ፍትህ ነበር፣ ሁለተኛው ደግሞ እነዚህ የሴት ልጅ ጥቃት ላይም ጭምር ያውራ ስለነበረ በሁለቱ ምክንያት ነው ተመረጠው። የኛ ፊልም በዋነኝነት የህግ አካላት ለጉዳዩ ቅድሚያ ባለመስጠት ወይም ደግሞ ሌላ የተሻለ ነው ወይም ደግሞ ሌላ ቅድሚያ መስጠት አለበት ብለው ላስተውት ጉዳይ ጊዜ ሲሰጡ የሷን ርስና የሷን ችግር ስለዘነጉት በራሷ መንገድ ፍትህ የምትፈልግ ጸባይ ይሳሉ። እዚህ ውስጥ ምን ያወራል መሰለህ፣ የህግ አካላት ሳይመዛዝኑ ቶሎ ብለው ወደ ችግሩ መድረስ የማይችሉ ከሆነ ችግር የደረሰባቸው ሰዎች በራሳቸው መንገድ ፍትህን መፈለግ ይጀምራሉ። በራሳቸው መንገድ ነገርን ማስተካከል ይጀምራሉ። በራሱ መንገድ ፍትህን ማስተካከል የምትችል ከሆነ ልክኛ ፍትህን ልታገኝ ትችላለህ፣ ያልሆነም ደግሞ ጥፋት ልታጠፋ ትችላለህ። በዚህ ምክንያት ይመስለኛል የሰብአዊ መብቶች ኮሚሽን ፊልማችንን አንድም የመረጠበት ምክንያት ይሄኛው ነው። ሁለተኛው ደግሞ ሴት ልጅ ላይ በሚደርሰው ጥቃት ነው። እንደ አንደኛው ገጸ ባህሪ አንዲት ምስኪን አግቶ ለወራት እየደፈረ ታማ ሕክምና እንዳታገኝ ያደረገ ምናምን የሚሰራ ነው። እዚህም ላይ ስለሚያወራ ሁለቱም ላይ ስለሚነጋገር ለዚህ ነው እንግዲህ የሰብአዊ መብቶች ይሄን ፊልም የመረጠው። አምስቱም ከተማ ላይ ጥሩ አቀባበል ነበረው። ዋናውን ተመልካች እንድናገኝ ያድርጎናል።
ስለ ፊልምህና ስለ መልእክቱ ስላጫወትከን እጅግ አድርጌ አመሰግናለሁ።
አመሰግናለሁ እናንተን ገብረ ሚካኤል።
ለምሽቱ መጨረሻው ያደረግነው ዘገባ ነው የምንሻገረው። በዳካር ሴኔጋል በዚህ ሳምንት መግቢያ ላይ በተካሄደው የ2023 የአፍሪማ የሙዚቃ ውድድር ላይ እጅግ ብዙ ኢትዮጵያውያን አርቲስቶች በተለያዩ የሙዚቃ ዘርፎች ታጩ ሲሆን ሁለቱ እድል ቀንቷቸዋል። ካስማሰ ሷሳው በሚለው ዘመናኛ ስራው ምርጥ የምስራቅ አፍሪካ ወንድ አርቲስት ተብሎ ሲሸለም፣ ሌላው የአፋን ኦሮሞ ዘፋኝ ጉቱ አበራ ደግሞ ዴኒ በተሰኘው ዘፈኑ በምርጥ አፍሪካዊ ጃዝ ዘፍ ተሸላሚ ሊሆን ችሏል። ሁለቱንም አሸናፊዎች ለማናገር ብንሞክርም ጉቱ አበራን ግን ለናገኘው አልቻለም። አስከትለን ታዲያ ከካስማሰ ጋር ስለ አፍሪማ ሽልማቱና ስለ ሷሳው ስራው ያደረኩት ቆይታ ቀጥሎ ይቀርባል።
ያው ደስ የሚል አለ። ያው እግዚአብሔር ይመስገን በዚህ ቅርብ ሁለት አመት መጥተን ደግሞ እንደዚህ መተዋወቅ መቻል ትልቅ ነገር ነው።
ጠብቀህ ነበር አሸንፋለሁ ብለህ? ምን ነበር የጠበቅከው ነገር?
ያው እንግዲህ በውስጤ የሚሰማኝ ነገር ነበር። ያው ቢሆን ይችላል ከሶስትማ አንድ አራታም ብዬ አስብ ነው
ያስበነበእንዳሰብኩት። ዝግጅቱ እንዴት ነበር?
ያው አንዴ በቦታው አልተገኘሁም ነበር። የኔ ባልደረባ ማራናታ ቪዲዮን ዳይሬክት ያደረገው እሱ በቦታው ተገኝቶ ነበር። ያው እሱ የበለጠ ሊያስረዳኝ ይችላል። በቪዲዮ ናያየሁት በላይቭ። ያው እንግዲህ
መገኘት ያልቻልከው በምን ምክንያት ነበር?
በግል
አፊርማ እንግዲህ በአፍሪካ ካሉ እንደ ኮራ ካሉ ትልቅ ባሉ የሽልማት አይነቶች መካከል አንዱ ነው። ይሄ ላንተ እንደ ወጣት አርቲስት ምን ማለት ነው?
ትልቁ ሀሳብ ለባታሪን ለማጋራት ነው። ሙዚቃም ሰብታይትል አለው እና እኔ ለማነሳቸው ሀሳቦች እንዲያዩት ብዬ ነው። ከዛም ከነሱ ጋርም በምሰራበት ጊዜ እኔ አንድ
እሺ፣ ስለተሸለመው ሙዚቃ ደግሞ እናንሳ። ሰዋሰው ነው የሚለውና አሁን እንግዲህ እንዳልከው ሐሳብህን ማስተላለፈህ ነውና እዛ ላይ በዋናነት
ከሌሎቹ የሙዚቃ ስራዎች ለየት ብሎ ልታነሳ የፈለከው ሀሳብ ወይም ያስተላለፍከው መልእክት ምንድን ነው ትላለህ?
በብዛት ሀሳቤ የሚያተኩረው ያው እንግዲህ ፍቅር፣ ሰላም ላይ ነው። ቀና ነው ሀሳቦች ላይ ነው የማስተኩረው። እነዛ ሀሳቦች ጠቅለል አድርጎ ለእነሱ ያሳላል ያሰብኩት እና ሁላችንም ከአንድ ያው አንድ ቤተሰብ እንደሆነ እንድናስብ እርስ በርስ በደንብ እንተዋወቅ ብዬ ነው ሀሳብ ያነሳው። አንድ ነን የሚለውን መልክ ለማሳየት ነው። ያው
ፍቅር፣ ሰላም፣ ቀናነት የሚሉት ነገሮች አሁን የጠራሃቸው በጥበብ ስራ ውስጥ አብዛኛውን ጊዜ ማጠንጠኛዎችህ ናቸው። ልትመርጠው የቻልክበት ምናልባት ከዘመኑ ጋር ተያይዞ ነው የመረጥከው? ለምንድን ነው
አሁን እነዚህ ሀሳቦች በዚህ ጊዜ ለማብራራት የሚገብዱ ነገሮች ናቸው? ግን ቃሉ ያው እንጂ በቃ ቢሰጠን ሰላም እንዲኖር ፍቅር እንዲኖር ሁሉ ጊዜ እንጠራዋለን እና እናስባለን ሀሳብ ምን ሀሳብ ብዙ ጊዜ ያው በተለያየ እንግዲህ እይታ እያየን እለት ተእለት እንግዲህ እንቅስቃሴያችንን እያሻሻለን እንመጣለን ብዬ አስባለሁ። ለዛ ምክንያት
ምናልባት አሁን ያለንበትን ዘመን ብዙዎች እንደ ጨለማ ዘመን ወይም ደግሞ እንደ ሽግግር ዘመንም የሚወስዱታል። እንደ ሰዋት ያይ ነው የሽግግር ዘመን ብዙ ጊዜ ፍክት ብሎ ምን እንደሚፈጠር ወደፊት አይታይም። ግን ብዙ ለውጦች አሉ፣ ማህበራዊ፣ ፖለቲካዊ፣ ቀናም የሚባሉ አሉታዊም የሚባሉ ለውጦች አሉና አንተ ከዛ አንጻር ዓለምን ወይም ደግሞ አሁን ያለውን ዘመን እንዴት ታየዋለህ?
ያው አሁን ያለው ዘመን እንግዲህ መረጃ ዘመን ነው። ሀሳብ በአንድ ጊዜ የትውልታ እንዲዳረስ ማድረግ የሚቻልበት መንገድ ስላለ በተገቢ መንገድ የሚጠቀምበት ያው እንግዲህ በእኛ ምልከታ ያለውን ነገር ሀሳባችንን ለዓለም ማስተዋወቅ ልንችል ይህ እንደ ኢትዮጵያዊ አርቲስት ላሰብኩት ላውጂ ሰዎች ሁልጊዜ እነዚህ ዓለም የራሳቸውን እይታ አላቸው። ያንን እይታ ሲጋሩት ነው ሙሉ ዓለም የዓለም እይታ ይኖራል። ይሄ እንደ አንድ ሰው እንደ አንድ የዚህ ዓለም ዜጋ ሀሳቤን በዚህ መልኩ አስተላልፋለሁ። ቅድሚያሽ ደግሞ ሚዩዚየም ጊዜ ታያሉ።
አሁን እንግዲህ በቅርብ ጊዜ ነው የመጣኸው። በቅርብ ጊዜ ግን ብትመጣም በጣም እጅግ ተወዳጅነትን አትርፈሃል። ከዛም በተጨማሪ ደግሞ አሁን ተጽዕኖ ከኢትዮጵያ አልፎ ወደ አፍሪካም እየተሻገረ ነው እና እንደው በአንተ መንገድ ለሚሄዱ ወጣት አርቲስቶች ምን ትመክራለህ? ያንተ ስኬት ምክንያቱ ምንድን ነው?
አንተ ባል ጥያቄ ነው። ግን አንተ ባል ስለት እኔ የራሴን ተሞክሮ ስናገር እኔ በግል ያሳለፍኳቸውን ነገሮች የተሰሙኝ ስሜቶች ነው በሙዚቃ ውስጥ ብናገረው። ስለዚህ ሙዚቃ ውስጥ ያሉት ሀሳቦች ሰዎችም እንዲያነሳሳቸው ስለሆነ በዛውም የኔን ተሞክሮ ለማጋራት። ስለዚህ የራሴ የግል ተሞክሮ ስለሆነ ያው እንግዲህ ከሙዚቃውም ውጪ ማብራራት ይችላሉ ስለምሰራው ስራ ማለት እነሱም እንደዛ አይነት መንገድ ቢያዩ ከጠቀማቸው ያው ይወስዱታል ብዬ አስባለሁ።
ሰዋሰው በሚለው ስራ ላይ አብርሃቸው ሙዚቃውን የሰራህባቸው ማህበረሰቦች አሉ። ሀመር፣ ዳሰነች እና ካሮ እንደሚሰኙ እዛው የሙዚቃ ቪዲዮ ላይ ገልጸዋል። እና መሀል ላይ የምትለው ነገር አለ፣ እኛ የናቅነውን ሌሎች ያከብሩታል ብለሃል። ምን ነበረ ሌሎች ሲያከብሩት ያገኘኸው? እኛ ንቀነው የነበረው እና ማንሳት ያለብን ያልከው ነገር ምንድን ነው?
በቦታው ስንሄድ ያው እንግዲህ ቪዲዮ የሚያሳየው ስንጎበኝ ያለው እዛ ቴቶቹ የጌጣጌጦች ምናምን የተለያዩ ስራዎች ይሰራሉ። እዛ ደትበት ማለት ነው። እዛ ደትበት ላይ እነዚህ ቆርኪ የተለያዩ ነገሮች የወዳደቁ ነገሮች አንስተው ወደ ሆነ ጌጥነት ሲቀይሩት ይታያል። እዛም ደግሞ ጊዜያቸውን ሲያሳልፉ አብሩ ይዘምራሉ፣ ይጫወታሉ። እና ያ ብዙ ጊዜ በኛ ሙዚቃ ላይም አይታይም። እና አብሮ መስራት ሀሳብ የተቀባበሉ ሲጠሩ ማየት በጣም የሚገርም ነገር ነበረ። እነዛ ነገሮች እንዲያዩበት በሚል ነው የፊቶቹን እንግዲህ ያው ፕሮዲውሰሩ ሆኖ ክናምና ሲሰራው የነሱ ዜማ ጨዋታ ነበረ ያኛንም ለማየት። ከዛም ደግሞ ድንበር የላቸውም ማህበረሰቦች ወደ ኬንያም ያልፋሉ። የእኛም ሀሳብ ድንበር የለውም። ስለዚህ ለምን እንደዚህ አይነት
ካስማሰን እንግዲህ በቀጣዩ አመት የት ይሆናል የት ይደርሳል ብለን እንጠብቀው? አሁንስ እጅህ ላይ ያሉ ስራዎች አሉ ወይ? ምን ያደረክን ያለው?
ያው ይሄን እንግዲህ ዲዛይን ሰራው ህይወት መንገድ ነው። ስለዚህ አሁን እንግዲህ ስቱዲዮ ነው ያለው። ስለዚህ ሙዚቃ ሰራለን። ስራውን ለማስወጣት ለማንፓክ ለማቅረብ አሁን እንግዲህ ዲሬክተር ያስፈልጋል። ጊዜ ሰጠን ነው እና በየትኛውም አጋጣሚ ሙዚቃ ላውጣ እንደሚችል ይማቀው።
እሺ፣ የሚሰሙህ አድማጮች ካላስቸገርኩ ከዚህ ከሰዋ ሰው ላይ አንድ ስንኝ ብትልልኝ ደስ ይለኛል። የማይከብድ ከሆነ
ሰዋ ሰው ሰላም አለም ቸር ብሎ ማደር በሰላም አገር ነፃነት ፍቅር ጤና ለሁሉም ዘራ እንዳለም ዘራ እንዳለም።
እሺ፣ አመሰግናለሁ በጣም ካስማሰ። በድጋሚ እንኳን ደስ አለ ስለነበረን ቆይታ እጅግ አብዝቼንም አመሰግነው። አሁንም ቀጣዩ ዘመን ደግሞ ስኬት እንዲሆንልህ ነው እንመኘው። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እናመሰግናለን። ለቅዳሜ ምሽት ጥር 14 2015 ዓመተ ምህረት መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መርሃ ግብሩን በመምራት፣ ብርሃን ኃይሉ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት ታብረናችሁ ቆይተናል። በካስማሰ ሰዋሰው ሙዚቃ ነው የምንሰናበታችሁ። በነገው ምሽት እንገናኝ። ጤና ይስጥልኝ።
ሰዋሰው በሰላም አለም ቸር ብሎ ማደር በሰላም አገር ነፃነት ፍቅር ጤና ለሁሉ አንድ አለ። ሰዋሰው በሰላም አለም ቸር ብሎ ማደር በሰላም አገር ነፃነት ፍቅር ጤና ለሁሉ ዘራ አንድ አለ። ተመስገን እያል ቸሩ መመኘት ከሱ አንዳርኛ ስንመስል ሰው አለም ነቻለን እሱ አይናለን አጣምኛል እሱ አከኔ ጉር ተመስገን ያቸሩ መመኝ ዳለ እሱ ባመተምረ ወአለ ሁላችን ነው ለታጥመ እኛለ አነ ሰዋሰው ለሰላም አለ ቸሩዶ ማደር በሰላም አለ ሰዋሰው ለሰላም አለ ቸሩዶ ማደር በሰላም አለ ለታለ ትክ እናለ ሁሉ ዘራ አንድ አለ ሰዋሰው በሰላም አለ በሰላም አለ በሰላም አለ።
እዛ አንድ የተገነዘብኩት ነገር